እናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እኔ በጣም ምሰጋው ነገር ምንድነው ታቃል፣ በተለይ እንደኛ አይነቱ የወር ደሞዝተኛ ላይ ለምንኖር ሰዎች በጣም ነው። እኔ ዜናውን በሰማው ሰዓት ነው በጣም የደነገጥኩት። ምክንያቱም አሁን ላይ መኖር ራሱ አልቻለም፣ አይደለም ዶላር ተጨምሮብን በፊትም መኖር አልቻለም።
ኢትዮጵያም ሀገሪቱ በተገበረችው የውጭ ምንዛሬ ስርዓት ለውጥ ዙሪያ ያላቸውን አስተያየት ጠይቀናል። በምሽቱ እናስደምጣችኋለን። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። የኢትዮጵያ መንግስት የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ የወሰነው አገሪቱን በዋጋ ንረትና በሰላም እጦት ጫናዎች ውስጥ ባለችበት ወቅት ነው የሚሉ አስተያየት ሰጪዎች የኑሮ ውድነቱ ይበልጥ ሊያከብድብን ይችላል የሚል ስጋታቸውንም ገልጸዋል። ኬኔዲ አባተ ወጣቶችን ጨምሮ በጉዳዩ ላይ ከተወሰኑ ሰዎች ጋር ቆይታ አድርጓል።
የኢትዮጵያ መንግስት እሁድ ሐምሌ 21 ቀን 2016 ዓ.ም ምረት ይፋ ያደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ ዛሬ የአዲስ አበባ ከተማ አንዳንድ የገበያ ቦታዎች ላይ የዋጋ ጭማሪ መታየቱን ሾላ በተባለ አካባቢ ያነጋገርናቸው ሰዎች ተናግረዋል። ሀገሪቱ ከግጭት አዙሪት ባልወጣችበት በአሁኑ ወቅት ተግባራዊ የሆነው ይህ እርምጃ ወትሮውንም ፈተና የሆነውን የኑሮ ውድነት ሊያከብደው ይችላል የሚል ስጋት እንዳለባቸውም ይገልጻሉ። የዓለም ቤዛ አስተያየታቸውን ከሰጡን መካከል ከናት
እኔ በጣም ምሰጋው ነገር ምንድነው ታቃለ፣ በተለይ እንደኛ አይነቱ የወር ደሞዝተኛ ላይ ለምንኖር ሰዎች በጣም ነው። እኔ ዜናውን በሰማው ሰዓት ነው በጣም የደነገጥኩት። ምክንያቱም አሁን ላይ መኖር ራሱ አልቻለም፣ አይደለም ዶላር ተጨምሮብን በፊትም መኖር አልቻለም። ምንም ነገር ለውጥ የለም። የቤት ክራዩ እንዳለ ነው፣ የኑሮ ውድነት እንዳለ ነው። ጤፉ ራሱ አሁን ትናንት ማታ ወዲያው ዜናው እንደሰማው ትናንት ቀን ደንበኛ ጋር ስደውል ገና እስካሁን አልወሰንም ስንት እንደሚገባ አለ። በፊት 150 ነበረ በኪሎ የገዛሁት ከወር በፊት። አሁን ላይ ደወልኩና ወዲያው ስጠይቀው ዋጋ አላወጣም ገና ባለው ሁኔታ። ያው ዶላር እና ጤፍ የሚያገናኘው ነገር ቢኖርም ላይኖርም ይችላል፣ ማውቀው ነገር የለም። ግን ልገዛ አስቤ እንደዛ ላይ እና ስጋት ላይ ነው ያለ ነው። እኛ በጣም እኔ በበኩሌ በጣም ፈርቼ ነው ያለሁት። እንዴት መኖር እንደምንችል አላውቅም። እኔ መምህርት ነኝ። በዚህ ኑሮ ውድነት ከቀጠለ የት እንደምንገባ ራሱ አላውቅም። መንግስት ምን አስቦ ሊጨምርልን እንደቻለ ገበያውን ካረጋጋለን ጥሩ ነው። ዶላር እንደዚህ ጨምሮ ኑሮም እንደዚህ ከሆነ ደሞዛችን ካልተስተካከለ እናብዳለን ብዬ ነው ማስበው በዚህ ሁኔታ እውነት።
ኦብሳ መኮንን ደግሞ ውሳኔው ወቅታዊ አይደለም ባይ ነው።
በፊትም ራሱ የህዝብ ተቸግሮን እየኖረ እያለ አሁንም ጭማሪ ሲደረግለት እስቲ እንዴት ይሁን ምን ይሁን? ደግሞ አሁን የአገሪቷ ኢኮኖሚ በጣም ወድሟል። የለም አሁን በሁሉም አቅጣጫ አሁን ጦርነት አለ። ይሄ ራሱ አንድ ምክንያት ነው። ሰውን በሰላም ወጥቶ ገበያ ሄዶ ሰርቶ መግባት አልተቻለም። በየገጠር ብትሄድ እርሻ ላይ ሰው በስነ ስርዓት እየሰራ አይደለም። ስለዚህ ትንሽ የሚያስፈራ ነው። ግን መንግስት ይሄንን ገበያውን አይቶ ለህዝቡ ምቹ እንዲሆን እንዲያደርግ እንትን መልእክቴን አስተላልፋለሁ።
ከሾላ ገበያ ሽንኩርት ገዝታ ስትወጣ ያገኘናት ሰላም ቤዛ በሽንኩርት ገበያ ላይ ዛሬ ብዙ ለውጥ ባይታይም ቀጣይ ስጋቷን ታስረዳለች።
በጣም ነው የምንሰጋው ማለት ለደሃው ህብረተሰብ አው ከስር እንደውም እንገዛለን እያልን ነው ማለት ይጨምራል የሚል ስጋት ስላለብን ጤፉንም ዘይቱንም እያሰብን ነው። ዶላር በጨመረ ቁጥር ይጨምራል እያልን መንግስት ደግሞ በዚህ ላይ ገበያው ቢያረጋጋ ማለት ሰው አሁን እየፈራ ነው። አሁን እኛ የወር ደሞዝተኛ እና ወር ጠብቆ የሚያገኝ ለደሃው ህብረተሰብ ለዛ ነው በጣም የሚያሳስበው።
አቶ ጥበበ ገብረስላሴ የዋጋ ማረጋጋትና ሰላም ላይ ትኩረት ከተደረገ ገበያ መሩ የውጭ ምንዛሬ ውሳኔ ጠቃሚ እንደሆነ ያላቸውን እምነት ይገልጻሉ።
እኔ ተስፋ ነው የማየው ግን አንዱ ከሚጎዱ ሰዎች አንዱ ነኝ። ግን ጉዳትም ቢኖር ወደፊት ምርት በተለይ አገራችን ሰላሙ ነው ወሳኙ። ሰላም ከመጣ ገበያውም ይረጋጋል፣ ምርትም ይኖራል ይመረታል እና ይሄን እንቋቋማለን የሚል ግምት ነው ያለኝ እኔ። ስለዚህ ይሄንን በዚህ በኩል ያሉት ማንኛውም እንትኖች ወደ ሰላም መጥተው አገራችንን የተረጋጋ ኢኮኖሚውም የተረጋጋ የሆነ ሁሉ ወደ ሰላም መምጣት አለበት እና በየቦታ ያሉትን በድንኳን የሚሸጡትን ብናይና ብንሄድ እነሱ ቢኖሩን እና በእነሱ ደግሞ ብንጠቀም ሞር ገበያ የተረጋጋ ይሆናል። በዚህ ጊዜ መንግስት ይሄ የሚመጣውን የዶላር ውጣ ውረድ በዚህም በዚህም በመቋቋም ህዝቡን ማረጋጋት ለህዝቡ ማረጋጋትም ይችላል።
መስላቸው እንዲታይ ያልፈለጉ አንዲት አስተያየት ሰጭ ደግሞ ውሳኔው ለስግብግብ ነጋዴዎች ምቹ እድል እንደሚፈጥር አመልክተዋል።
የባሌን እጅ ጠብቄ ነው መኖረው 30 ሲመጣ ማርያም ማርያም ይላል። ምን እንጃ እግዚአብሔር ይሁንን በጣም ከባድ ይመስለኛል እኔ ያላቀም ለተለት ነገሮች ሁሉ በፍጥነት እየተለዋወጡ ስለሆነ ያው በትንሹ እኮ ነው ደሞ የኛ ሰው ታውቃለህ አይደለ የመተዛዘን መተሳሰብ መረዳዳት ቀርቷል። ባገኘው አቋራጭውና መክበር ነው የሚፈልገው። ስቶር ውስጥ ያስቀመጠውን በ50 ብር ያመጣውን ዛሬ 300 ብር ሊሸጥልህ ይችላል ነገሮችን እየጠበቀ ማለት ነው። ስለዚህ ከባድ ይሆናል ብዬ አስባለሁ።
የውጭ ምንዛሬው በገበያ እንዲመራ የተላለፈውን ውሳኔ ተከትሎ ነጋዴዎችም ከአሁኑ እቃማያዝ ጀምረዋል ያለን በመስል መታየት ያልፈለገ አንድ የችርቻሮ ነጋዴ ይህም በተዋረድ ተጽዕኖ እየፈጠረ ነው ይላል።
ፍቃዱ አበበ ባላለው ሾላ አካባቢ ምቸረችር ነጋዴ ነኝ። ከመርካቶ አምጥቼ ከውጭ አላስመጣ ምንድን ነው ያየሁት ነገር መርካቶ ላይ እቃ ለመሸጥ ብዙ ፍቃደኞች አይደሉም። የምሰራው ስራ ያው እንትን ነው የመጋረጃ የሶፋ ልብስ ምናምን አይነት ስራ ነው የምሰራው። የመጋረጃ ሆልደሮች ምናምን አውጥተው ለመሸጥ ትንሽ እንትን እየተቸገሩ ነው። ከዶላር ጋር በተገናኘ በደንብ ኢምፓክት ይኖራል ተብሎ ስለሚታሰብ ይመስለኛል ለመሸጥ ፍቃደኛ አይደሉም። ዋጋም አይነግሩም ወይም ደግሞ ኤክስኪውዝ ነው የሚፈጥሩት። ለምሳሌ እንዲህ ነው ምናምን እንደዚህ አይነት ነገር ከለሮች የሉም ይሏል። አለዛ ደግሞ ኤክሰስ አይነት ፕራይስ የሚጠይቁም አሉ። ደግሞ የቀረቡ ደግሞ ሰዎች ደግሞ አይ መሸጥ አንፈልግም አናቀውም ስለማ ነገው ትንሽ ለመሸጥ አስቸግራል የሚል አይነት ነገር ነው የሚታሰበው። ለምሳሌ አሁን አንተ እዛ ጋር አልሸጥ ሲሉ አንተ እዚህ ጋር ያስከውን እቃ አውጥተህ የምትሸጥ ከሆነ ለበላተኛ ነገ ሄጄ ላምጣ ስትል ከንግድ ውጪ ልትወጣ ትችላለህ።
መንግስት የምንዛሬ ስርዓት ለውጡን ተከትሎ ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሚያስችሉ ድጎማና የደሞዝ ጭማሪን የመሳሰሉ እርምጃዎችን እንደሚወስድ መግለጹ ይታወቃል። ይሁን እንጂ እርምጃዎቹ የመንግስትን አቅም የሚፈታተኑ በመሆናቸው ውጤታማነታቸው አጠያያቂ እንደሆነ የሚገልጹ የምጣኔ ሀብት ተንታኞች አሉ። የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ መወሰኑን ተከትሎ ባንኮች የምንዛሬ ተመንን ከትናንት ጀምሮ ከፍ ያደረጉ ሲሆን ዛሬም በትናንቱ ተመናቸው ቀጥለዋል። የኢትዮጵያን ውሳኔ ተከትሎ ዓለም አቀፉ የገንዘብ ድርጅት ቦርድ ለኢትዮጵያ 3.4 ቢሊዮን የአሜሪካ ዶላር የሚጠጋ የተራዘመ ብድር ማጽደቁን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ እናመሰግናለን። ወደ ቀጣዩ ዘገባችን ስንሻገር ሩት ኤንድ ዊንግስ ከአራት ዓመታት በፊት በሕክምናውና በትምህርት ዘርፍ ላይ ሲሰሩ የቆዩ የትዳር አጋሮች አማካኝነት የተመሰረተ ገባሬ ሰናይ ተቋም ነው። ስለ ተቋሙ አገልግሎትና ፋይዳ የደንገረመው ቀጣዩ መሰናዶ አሰናድታለች።
ሩት ኤንድ ዊንግስ ከ20 ዓመታት በላይ በሕክምናና በትምህርት ዘርፍ ላይ ሲያገለግሉ በቆዩ የትዳር አጋሮች የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራች የሆኑት የጤና ባለሙያዋ ዶክተር ሰርካለም ግርማ በትምህርትና በጤና ነክ ርዕሰ ጉዳዮች ላይ በተደጋጋሚ ባለፉት ረጅም ዓመታት በስራ ላይ ላጋጠሟቸው ተግዳሮቶች መፍትሄ አመንጭ አካል ለመሆን በማሰብ ተቋሙን ከትዳር አጋራቸው ጋር መመስረታቸውን ይናገራሉ።
ይህንን ድርጅት ስንከፍተው በዋነኝነት ብዙ በማህበረሰብ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆነ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢዩት ወይ አስተዋጽኦ ታደርጊያለሽ ብዙ ነገር ላይ፣ ግን ደግሞ እንደዚህ ቢሆን እኮ ይህ ችግር በዚህ መልኩ ይፈታል ብለሽ ሁልጊዜ ጥያቄ የሚሆኑብሽ ነገሮች አሉ። ከአሰራርም ደረጃ አካባቢ ሊሆን ይችላል፣ ወይ ደግሞ ይህንን ችግር ይህን ማህበራዊ ችግር በዚህ መልኩ እኮ ብናደርገው ከስር መሰረቱ ሊቀረፍ ይችላል ብለሽ የምታስቢያቸው ነገሮች አሉ።
ሩት ኤንድ ዊንግስ ገባሬ ሰናይ ተቋም ኤሊክስር ከተሰኘ የጥናትና ምርምር ተቋማቸው ከሚገኝ 30% ገቢ በመደጎም ስራውን መጀመሩን የገለጹት ዶክተር ሰርካለም በዋናነት በትምህርቱ ዘርፍ ላይ ሀገር በቀል እውቀትን ለማዳበር ትኩረት አድርጎ እንደሚንቀሳቀስ ይናገራሉ።
ብዙ ጊዜ ስንሰራ በዓለም አቀፍ ተቋም የሚሆን በሌሎችም ተቋም ካለን ልምድኛ ችግሮች ብዙ ጊዜ ያው ውስብስብ ናቸው። ግን የሚፈቱበት መንገድ ብዙ ጊዜ ወይ ተቋም ላይ ያተኩራል፣ ወይ ማህበረሰብ ላይ ያተኩራል፣ ወይ ግለሰብ ላይ ያተኩራል። እኛ የምናስበው ችግሮች ይፈታሉ፣ ማህበራዊ ችግሮች ይፈታሉ ብለን የምናስበው ሶስቱ ነገሮች አብረው ሲተሳሰሩ ነው። ግለሰብ መኖር አለበት። ትልቅ ችግር ለመፍታት የሚሆን ስልጣኔን ለማራመድ ግለሰቡ ትልቅ ሚና አለው። ይህንኑ ደግሞ ከዚሁ ያልተናነሰ ደግሞ ማህበረሰቡ ትልቅ ሚና አለው። ከዚሁ ደግሞ ያልተናነሰ ተቋማት ትልቅ ሚና አላቸው። ስለዚህ ሶስቱን አብረን ካላስተሳሰርን ችግር አይፈታም። ሰው የማህበረሰብን አቅም ማጉልበት አለብን፣ የግለሰብን አቅም ማጉልበት አለብን። እንደ ቀጣይነት ደግሞ እንዲኖሩ ተቋማትን በተመሳሳይ መልኩ አቅማቸው ነው። ማንኛውም ፕሮጀክት ስንሰራ ሶስቱንም ነገሮች አብረን አድርገን ነው የምንሰራው።
ዶክተር ሰርካለም ሩት ኤንድ ዊንግስ በትምህርቱ ዘርፍ ላይ ትኩረት ካደረገባቸውና ካስመዘገባቸው ድሎች መካከል የግብረ ገብ ትምህርት በድጋሚ በትምህርት ስርዓት ውስጥ እንዲካተት መስራት አንዱ መሆኑን ይናገራሉ።
ኢትዮጵያ ትምህርት ስርዓት ያው የግብረ ገብ ትምህርት በፊት በተለይ በነበሩት ስርዓቶች የግብረ ገብ ትምህርት አልተካተተም ብለን ባለፉት 20 እንደዚህ ዓመታት በላይ። አሁን ግን በዚህ አዲስ በተደረገው የስርዓት ትምህርት ግን እንዲካተት አድርገናል እና እንዲካተት ደግሞ እንደ ግለሰቡም እንደ ተቋሙም አስተዋጽኦ አድርገናል። የጀመርነው እኛ በአንድ ልብስ ከሶስት ዓመት እስከ 18 ዓመት ድረስ እስኪሆነው ድረስ የሞራል ትምህርት የምንሰጥበት በራሳችን ተነሳሽነት ማለት ነው የስርዓተ ትምህርት አዘጋጅተናል። አሁን ግን ወደ ተቋማዊ ግን ስናደርገው ሲንድንግስ ስንጀምር ግን ያልኩሽ ነገር የጀመርን እንደ 10 ዓመት ከዛ በላይ ሆነና ያው ልጆቻችን ምክንያት ሆነው ለነሱም ግን ደግሞ ሰፋ ደግሞ አድርገን በተለይ ልክ ክረምት ላይ ትምህርት ሲዘጋ የተወሰኑ ልጆችን ማብረን እንደዚህ ወርቅ ወላጆች ጋር ሆነን የምንሰጠው ነበር። በዛ መልክ የሞከርነው እያደገ እየጎለበት የመጣ አሁን ግን የበለጠ ተቋማዊ ያደረግነው በዚህ በሮት ሲንግስ እኛ ምንድን ባንድ ዋና ፕሮጀክት ወይም ፍላግሽፕ ፕሮግራማችን ብለን ፕሮጀክታችን ብለን የምንይዘው አንዱ እሱ ነው።
በተመሳሳይ ተቋሙ በትምህርቱ ዘርፍ አካል ጉዳተኞችን ማካተት ላይ ትኩረት አድርጎ እንደሚሰራ የገለጹት ዶክተር ሰርካለም በተለይም መስማት የተሳናቸው ልጆችን የሚያሳድጉ ወላጆችና ቤተሰቦች ቋንቋውን መናገር እንዲችሉ ከማስተማር ባለፈም የምልክት ቋንቋም ሀገራዊ የስራ ቋንቋ እንዲሆንና መስማት የተሳናቸው በተለያዩ የስራ መስኮች ላይ እንዲሳተፉ ለማድረግ ተቋማቸው እየጣረ መሆኑን ይገልጻሉ።
ምልክት ቋንቋ እንደ አንድ የስራ ቋንቋ ኢትዮጵያ ብትቀበልም ብዙ ሀገራት ተቀብለዋል። እዚህ ወደ ቤት ሀገር ኬንያ ተቀብላለች። ወደ 80 ሀገራት ባለሙያዎች ውስጥ ተቀብለዋል። ስለዚህ አንድ ሰው ተምሮ መስማት የተሳነው ሰው ስራ ማግኘት ይችላል። እኛ ሀገር ግን እንደዛ አይደለም። ሰው እሱን ለማድረግ ሞክረን ነበር፣ ግን ስንሄድ አሁን አንድ የገጠመን ቻሌንጅ ምንድን ነው? ይሄ ለምሳሌ ይሄ የሚመለከተው መጀመሪያ ይሄ ከሌላ ተቋም ትባያለች። ለምሳሌ ትምህርት ሚኒስቴር ትምህርት ሚኒስቴር ደግሞ ስትሄጂ አይ ይሄ እኮ ጉዳይ አካል ጉዳተኞች ጉዳይ የሚመለከተው የማህበራዊ ጉዳይ ሚኒስቴር እዛ ደግሞ ትሄጂ። ስለዚህ ብዙ ስራ አይፈልግም፣ ግን ለውጥ ግን የምንፈልገው ለውጥ ግን ለማምጣት ግን ሶስቱ አካላት በጥምረት መስራታቸው ነው። ሶስቱ ለመስራቱ ግን ወሳኝ ነገር ማለት ነው።
ሩት ኤን ዊንግስ ፕሮጀክት መርሲ ከተሰኘ ከሌላ ገባሬ ሰናይ ተቋም ጋር በመተባበር ሁሉን አቀፍ የገጠር ልማት ስራዎች ላይ በትምህርቱ ዘርፍ እየሰራም ይገኛል።
የትምህርት ስርዓቱ አተገባበር ላይ እናገዛለን፣ ጥናት በተደገፈ መልኩ ማለት ነው። ከዛ ተጨማሪ ደግሞ የመምህራንን አቅም ግንባታ ላይ በደንብ እንሳተፋለን። እንደዚሁም ደግሞ ብዙ ጊዜ የትምህርት ጥራት ለማሻሻል ሲባል ብዙ ጊዜ የሚታየው ያው ይሄ አሰስመንቱ የምዘና ብዙ ጊዜ አንሰራለን። አሁን የነሱ የምዘና ስርዓታቸውን በደንብ ቀጣይነትና ተከታታይነት ያለው እንዲሆኑ በማድረግ አሁን በተለይ እኛ ከነሱ ጋር መስራት ከጀመርን ወደ 2 ዓመት ሆኖናል። አሁን ውጤት እያዩበት ያለ ነው። በጣም ብዙ ውጤት እያዩበት ያለ ብዙ ተማሪዎቻቸውን ማሳለፍ የቻሉበት ያው ከትምህርት ጥራት ጋር ተያይዞ ያሉትን ነገሮች እየቀረፉ ያሉበት ነው። ያው በቀጣይ ማረ የምንሰራበት ነው።
የሩት ኤንድ ዊንግስ አጋር መስራች ዶክተር ሰርካለም ግርማ ተቋማቸው በቀጣይ የጀመራቸውን ሀገር በቀል የመፍትሄ ሀሳቦች አፍላቂነትና አካቶ ትምህርት ስርዓት እንቅስቃሴዎች ላይ በሰፊው ጥረቱን እንደሚቀጥል አጋርቶኛል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ። በመቀጠል ኬኔዲ፣ የኤርትራ ሲቪል አቪዬሽን እና የኢትዮጵያ አየር መንገድን አለመግባባት የተመለከተውን ዘገባ ያሰማናል።
የኤርትራ ሲቪል አቪዬሽን የኢትዮጵያ አየር መንገድ ከመጪው መስከረም 20 ቀን ጀምሮ ወደ ኤርትራ የሚያደርገው ሁሉም በረራ እንዲቋረጥ የግድ ውሳኔ ያሳለፈበትን ክስ አየር መንገዱ እንደማይቀበለው ዋና ስራ አስፈጻሚው መስፍን ጣሰው አስታውቀዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአየር መንገዱን የ2016 በጀት አመት አፈጻጸም በተመለከተ ትናንት ሰኞ ሐምሌ 22 ቀን 2016 ዓ.ም መግለጫ በሰጡበት ወቅት ከጋዜጠኞች ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ የኤርትራ ሲቪል አቪዬሽን ሀዳስ ኤርትራ በተሰኘ የአገሪቱ ጋዜጣ ላይ ታትሞ በማህበራዊ የትስስር ገጾች ላይ በተሰራጨ የእግድ ትዕዛዙ በአየር መንገዱ ላይ ያቀረባቸውን የተለያዩ ክሶች አንቀበልም ብለዋል።
የኤርትራ የሲቪል አቪዬሽን ባለስልጣን የኢትዮጵያ አየር መንገድ ከሴፕቴምበር 30 ጀምሮ እንዳይበር የሚል ኖቲስ ልኮልናል። እዚያ ኖቲስ ላይ ይህን አጥፍታችኋል፣ ይህን አርጋችኋል የሚል ነገር የለውም። በዚህም ምክንያት በጣም 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 አዝነናል። በኋላ ግን በሁለተኛው ቀን በሶሻል ሚዲያ ኢትዮጵያ አየር መንገድ ትክክለኛ ያልሆነ አሰራር የሚከተል በመሆኑ ሻንጣ የመንገደኞችን ሻንጣ የሚያጠፋ የሚሰርቅ የሚሰብር በመሆኑ የሚጠይቀውም የቲኬት ዋጋ ከፍተኛ በመሆኑ አግደነዋልና መንገደኞች ጉዟችሁን አስተካክሉ የሚል አየን። ያንንም ስናይ በጣም አዘን። ምክንያቱም በረራ መቋረጡ ሳይንስ የኢትዮጵያ አየር መንገድ ስም የማጥፋት ስራ ነው የተሰራው። ኢትዮጵያ አየር መንገድ ክሱን በፍጹም አይቀበልም።
ኤርትራውያን መንገደኞች ወደ ሀገራቸው ሲጓዙ የሚይዙት ሻንጣ ከአውሮፕላኑ አቅም በላይ ከመሆኑ ጋር ተያይዞ ሻንጣዎች ዘግይተው ይደርሱ እንደነበር የገለጹት አቶ መስፍን ይህ ጉዳይ አስቀድሞ መፍትሄ ያገኘ ነው ሲሉም ተናግረዋል።
ባለስልጣኑ ለኢትዮጵያ አየር መንገድ የመንገደኞች ሻንጣ እንደሚጉላላ እና ለመንገደኞቹ እንደውም ካሳ እንድንከፍል በደብዳቤ ካንዴም ሁለቴም ጽፎልን ስለነበር መጋቢት ማርች ውስጥ ነው ይሄ የሆነው። ወዲያውኑ እኛ የማስተካከያ እርምጃ ወስደናል። የወሰድነውም እርምጃ እያንዳንዱ አውሮፕላን ላይ የሚሳፈሩት መንገደኞች ከሻንጣቸው ጋር እንዲጓዙ እንድንችል የመንገደኛ ቁጥር በየአውሮፕላኑ ላይ የሚጓዘውን ቀንሰናል። ከዚያ በኋላ ችግሩ ተፈቷል።
አየር መንገዱ በኢትዮጵያና በኤርትራ ህዝቦች መካከል ጥሩ ግንኙነት እንዲኖር፣ ሰላም፣ ንግድና ቱሪዝም እንዲጠናከርም ባለፉት አመታት ሚናውን ሲጫወት ቆይቷል ያሉት ዋና ስራ አስፈጻሚው አቶ መስፍን ኤርትራ የእገዳ ውሳኔዋን መልሳ እንድታጤነው ጥረት በመደረግ ላይ እንደሚገኝ አመልክተዋል።
በረራው እንዳይቋረጥ የኤርትራ የሚመለከታቸው ኃላፊዎችን ለማነጋገር ጥረት እያደረግን ያለ ነው። በእኛ ተስፋ እናደርጋለን ይህንን ውሳኔያቸውን እንደገና ያውታል ብለን ተስፋ እናደርጋለን።
ኤርትራ ውስጥ አለ የተባለውን የአየር መንገዱን ውዝፍ ገንዘብ ማስመለስ በተመለከተ ከአሜሪካ ድምጽ ለተጠየቁት አቶ መስፍን በሰጡት ምላሽ አየር መንገዱ በዶላርና በአገሪቱ መገበያያ ናቅፋ ገንዘብ እንዳለው ገልጸዋል። ዶላሩን እያመጣን ነው፣ ከዚህ ጋራ የተገናኘ ክልከላም የለም። በኤርትራ ገንዘብ ያለው ግን ለአመታት የቆየና በቀላሉ የሚወጣ አይደለም ካሉ በኋላ በሁለቱ ሀገራት ንግግር ተደርጎ በስምምነቱ መሰረት የሚወጣ ይሆናል ብለዋል። ወታደሮችን በማንቀሳቀስ አለም ቀፍ አሰራርን ትጥሳላችሁ በሚል አየር መንገዱ ለሚቀርብበት ውንጀላም አቶ መስፍን እንደ ንግድ ተቋም በአለም አቀፍ አሰራር መሰረት ብቻ የሚከናወን ያሉት ወታደሮችን ከቦታ ቦታ የማንቀሳቀስ ተግባር ስለመኖሩ አስረድተዋል። በተጠናቀቀው በጀት አመት የኢትዮጵያ አየር መንገድ ከ7 ቢሊዮን ዶላር በላይ ገቢ ማግኘቱንና ከዚህም ከፍተኛው ቁጥር ከመንገደኞች ትራንስፖርት የተገኘ መሆኑን ዋና ስራ አስፈጻሚው አቶ መስፍን ጣሰው ተናግረዋል።
ባጠናቀቅነው አመት የኢትዮጵያ አየር መንገድ ግሩፕ በሰራው ስራ 7.02 ቢሊየን ዶላር ረቨኑ አግኝቷል። ይህም ካለፈው አመት ጋር ሲወዳደር በዶላር ነው ሲወዳደር 14 በመቶ ጭማሪ ያሳያል። ትልቁ ገቢ የመጣው ከመንገደኛ አገልግሎት ነው። ወደ 5 ቢሊየን ዶላሩ ከመንገደኛ የመጣ ሲሆን ይህም ካለፈው አመት ጋር ሲወዳደር 23 በመቶ ጭማሪ ያሳያል። የጭነት አገልግሎት ገቢያችን 1.65 ቢሊዮን ዶላር ሲሆን ይህም ካለፈው አመት ጋር ሲወዳደር በ8% ቅናሽ ያሳያል። ይሄ ቀደም ባብራራሁላችሁ ምክንያት ነው። ውድድሩ በከፍተኛ ደረጃ በማደጉ የካርጎ ማርኬት ሼር በየአየር መንገዱ ስለተከፋፈለ ነው።
በተጠናቀቀው በጀት አመት አየር መንገዱ 5 ተጨማሪ ዓለም አቀፍ መዳረሻዎችን በመጨመር የዓለም አቀፍ መዳረሻዎቹን ጠቅላላ ቁጥር 139 አድርሷል ያሉት አቶ መስፍን በሀገር ውስጥ ደግሞ ባለፈው አመት ወደ 3 ከተሞች መብረር እንደጀመረና ከአዲስ አበባ ውጪ የሀገር ውስጥ መዳረሻዎቹን 21 ማድረሱን ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬንዲና አመሰግናለሁ። የውጭ ስራ አቅርቦት ወይንም አውትሶርሲንግ በ1980ዎቹ መገባደጃ ላይ የተጀመረ የስራ ባህል ነው። በዘርፉ በዋናነት የሚታወቁት ህንድና ቻይና ናቸው። ኢትዮጵያ ውስጥ ይህንን ባህል ለማስተዋወቅ እየተደረጉ ስላሉ ጥረቶች ቀጣዩ ዘገባ ይነግረናል።
የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ በአንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ የተስፋፋ የሚገኝ የስራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል።
ህንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች ቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርን ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ። ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል።
የሰማችሁት ታዲዮስ ተፈራን ነው። ታዲዮስ በተለይ በቴክኖሎጂው መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ፣ የኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ የያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የስራ ምዕራፍ እንደከፈተ የተነገረለት ማህበር ከ16 ዓመት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል።
የኢንተርኔት ስፒዱ 56 ኪሎ ቢት ፐር ሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፕኒያችን ጉዞ ትንሽ አስቸጋሪ ነበር። ኢንተርኔቱን ብቻ ሳይሆን መብራት ግን። እንደዛም ሆኖ ስራ ፈጠራም ኦፖርቱኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል።
የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥሯል። በኮቪድ-19 መቀስቀስ ማግስት ለአመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀመረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃል ኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የስራ ግንኙነት እንዲፈጥሩም አስችሏል። በደንበኞች አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሁና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች።
ሁለት አመት ከግማሽ ኦልሞስት ወደ 6 አመት ነው። በጣም ጠቀሜታ አለው። ምክንያቱም እኛ የምናውቀው የአገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ታክሌት ግን ውጭ ሀገር ነው ሌላ ቦታ ያለውን የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምርሃል። እዚህ ሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀው ነገር በትንሹ በጣም እድል ይሰጥሃል።
ናትናኤል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰለሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰል ስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል።
እድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም ዓለም ላይ ያለ ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። ዓለም በምን አይነት ፕሮሰስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ በምን አይነት ቱል ነው የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለዋወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በዓለም ደረጃ ያለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሬ ጋር ተያይዞ የባንክ ብድር፣ የቤት፣ የመኪና አይነት እድሎች ይመቻቻል፣ እድሎችም ይፈጥራል።
ምሳሌ ስራ ግንኙነቶችን የሚፈጥሩ 12 ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያን ወጣቶች ብሎም ለኢትዮጵያ መጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታው ይናገራል።
በእኛ በ12ታችን መካከል 2-3 ሺህ ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ በታለ ያን ሁሉ ሲደመር 50 ሺህ ሰው ያስተናግዳል ዘንድሮ ይሄ ሴክተር። በእኛ ባደረግነው ጥናት ነው አሶሲሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። 2030 በፈረንጆች ለምሳሌ ወደ 1 ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን ዩኤስ ውስጥ መጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80% ዩኤስ ይሆናል። ወደ 15% በላይ ዩሮፕ ይሆናል። ከ5% በታች ህንድ ይሆናል።
የውጭ ስራ አቅርቦት ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ ዕድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዮስ በዓመታት ውስጥ የተጠናከሩ የሀገሪቱን መሰረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል።
አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ 200 ሰራተኞች ለዛሬ 2 ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ሶ ኢምፖርቴሽን ፕሮሰሱ በጣም ረጅም ነው። ከባንክ ፍቃድ ከማውጣቱ ጀምሮ ለዚህ ባንኩ ፍቃድ ነገ ጠዋት ተሰጠን። ነገ ጠዋት እቃው ተገዝቶ በኢትዮጵያን ኤርላይንስ አዲስ አበባ ኤርፖርት ገዝቶ ከስተምስ ይዞት፣ ከስተምስ ደግሞ በንጋቱ አይለቅልንም። በጣም ረጅም ፕሮሰስ አለው። 3 ሳምንት 4 ሳምንት 5 ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ 200 ሰው የዛሬ ሳምንት አዘጋጅልኝ ለሚለን ክላይንት አዎ እችላለሁ ብዬ ኢሚዲየትሊ ያደርጋሉ። አሁን ግን 2 ሳምንት ሲሉን አይ እሱን አንችልም፣ እቃው እጃችን ላይ የለም፣ ይሄ 6 ሳምንት ወይ 7 ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይሄዳሉ።
ላለፉት 3 ዓመታት በውጭ ስራ አቅርቦት አሰራር የመጡ ስራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሰረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የስራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል።
ሌላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው። ምንም አይነት ስህተት ሲፈጠር አሁን ላይ ባለነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ጥሩ ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያለን መልሶ ለማስተካከል ስለሚከብድ ሰራተኛውንም የብቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አድርጎ ማስወጣት ያስጠብቃል ማለት ነው። ሌሎች እንዲህ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ህጉ ላይም ብድር ማመቻቸትን ልክ እንደ ማኒፋክቸሪንግ ይሄ ካፒታል የሚጠይቅ አይደለም። በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ቢቻል ያለ ኮላተራል ከዚህ በጣም ጥሩ ይሆናል።
የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ 1989 ዓ.ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው እድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።